ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርትዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሐምሌ 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች በመተንተን ይሆናል። በማስከተልም ባሳለፍነው ሳምንት ከፍኖተ ዲሞክራሲ ተላልፈው የነበሩ ሐተታዎችን በድጋሚ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። የኢትዮጵያ ኢኮኖሚ ከ10 በመቶ በላይ ያደገ ነው ሲባል የቆየው ሐሰትና የአሃዝ መወጥወጥ ውጤት ነው ሲባል ተጋለጠ። ከ6 በመቶ በላይ ኢኮኖሚው አላደገም ሲሉ ሳይንሳዊ ጥናት ያቀረቡት የአዲስ አበባ ዩኒቨርሲቲ ፕሮፌሰር አለማየሁ በየአመቱ ከ10 በመቶ በላይ እድገት ሲባል የቆየው ይሁን ተብሎ የተሰራጨና በውጭ ኃይሎችም የተስተጋባ ሐሰት ነው ብለው አዲስ አበባ የንግድ ምክር ቤት ባዘጋጀው ስብሰባ ላይ ደፍረው ገልጸዋል። ኢትዮጵያ ውስጥ ከ12 ሚሊዮን ህዝብ በላይ የምግብ እጥረት ተጠቂ ሆኖ ድህነትና የኑሮ ውድነት ሰፍኖ ባለበት እድገት ተገኘ ሲባል የቆየው መሰረተ ቢስ አሃዝ ማሽከርከር ነው ተብሎም የወያኔ ሐሰት ተጋልጧል። ይህን ውሸት እነ ዓለም ባንክ በማስተጋባታቸው ዓለም አቀፍ ደረጃ የኢትዮጵያ ኢኮኖሚ ተመነደገ ሲባል ቆይቷልም ተብሏል። ወያኔ ሲዋሽ እድገት የመጣው ከካፒታል ክምችት፣ ከስራ ጉልበት፣ ከቴክኖሎጂ ነው ቢልም በተጨባጭ አሃዙ ካፒታል 2.2 በመቶ መሆኑን ሲያሳይ በቴክኖሎጂ ደረጃ ደግሞ አሁንም በበሬ የምናርስ ስለሆነ ገለጻንም አይጠይቅም ሲሉ ፕሮፌሰሩ አስረድተዋል። ቻይና ታድግ በነበረበት ጊዜ ብቃቷ 4 በመቶ ሲሆን ሀቆ ሲታይ የኢትዮጵያ ደግሞ ከ1 በመቶ በልጦ አያውቅም ተብሏል። በመሆኑም የኢትዮጵያ ተጨባጭ እድገት ነው ከተባለው በጣም ያነሰ ነው ሲሉ ፕሮፌሰሩ አስረድተዋል። ፕሮፌሰሩ ሀቁም መንገር ቀጥለውም እስከ 70 በመቶ ኢትዮጵያውያን ከድህነት ጣራ ስር ሆነው ይገኛሉ ከማለታቸው አገዛዙ 23 በመቶ ብቻ የሚለው ሐሰት መሆኑን አጋልጠዋል። አገዛዙ የትራቱን ቁጥር በ25 በመቶ ቢያቀርበውም 40 በመቶ ይታወቃል ያሉት ፕሮፌሰር አለማየሁ ከ70 በመቶ ሰርቶ አደር በቀን $1 ከ95 በታች የሚያገኝና ደሃም ነው ብለዋል። ከወያኔ ሐሰት ባሻገር የሀገሪቷ ኢኮኖሚ ከስሯል ወድቋል ያሉት ፕሮፌሰር የውጭ ምንዛሪ መጥፋትን፣ የኑሮ ውድነትን፣ የሙስና መስፋፋትን፣ የሰፈነውን ድህነትን፣ የውጭ ንግድ መዛባትን እንደመረጃም ጠቅሰዋል። በመቀጠልም የኢትዮጵያ ኢኮኖሚ ያድግ ዘንድ አስፈላጊ የሆነውን መሰረታዊ የፖለቲካ ለውጥ አስመረውበት ሙስናና የግጭት ፖለቲካ፣ የኩልነት ማጠጥ፣ የሙያተኛ ዕውቀት ማነስ፣ የኢኮኖሚ አስተዳደር ዕውቀት ማነስ፣ ሥራ አጥነትና ድህነት መወገድ አለባቸው ብለዋል። አዲሱ ሹም በአራት ቦታዎች ወደብ ይኖረኛል ወይም እኮናተራለሁ የሚለውና ሌላም ተስፋ የሚሰጠው በሌለው ገንዘብ ነው በሚልም ተተችቷል። በኢኮኖሚ ሁኔታና እንቅስቃሴ የፖለቲካ ጣልቃ ገብነት ከጥቅሙ ጉዳቱ ያመዝናል ሲባል የነበረው የክስረት ሁኔታ ግጭቶችን ሊያፋፍም ሊያበዛ ይችላልም በሚል ተገልጿል። ከአረብ ኤሚሬትስ እርዳታ ወይም ብድር ማግኘቱ ከጥቅሙ መዘዙ ሊበዛ እንደሚችልም ተጠቁሟል። በመሆኑም ኢኮኖሚውን ከውድቀት ለማዳን የህዝብ ነጻ ተሳትፎ መረጋጋት እንዳለበት ጫና የሰጡ አዋቂዎች የሀገርን ቅርሶች የህዝብን ንብረቶች ከመሸጥና ጎጂ ብድሮችን ከመውሰድ በዲሞክራሲያዊ ሽግግር ለውጥን አምጥቶ ሀገርን መገንባት ማጠናከር የተሻለ ይሆናል ሲሉ መክረዋል። ለወያኔ አመራር የትግራይን የበላይነት በሚገባ አላስጠበቀም የሚሉ አክራሪ ወያኔዎች ጉባኤ ተደርጎ አዲስ የወያኔ አመራር እንዲመረጥ እየተወተወተ መሆኑ ታወቀ። አክራሪ ወያኔዎች አሁን እየታየ ያለውን ሂደት በበጎ እንደማያዩት ከገለጹ የቆየ ሲሆን ከአዲሱ ሹም ጋር የገጠሙትን የወያኔ ባለ አፍቅሮ አሜሪካ መሪዎች ቀድሞም የሻቢያ ታዛዥ የሆኑ ኤርትራውያን ናቸው ሲሉም መኮንናቸው ሊታወቅ ተችሏል። በወያኔ መሃል ያለው ክፍፍልና መሬትን ለሻቢያ ለመስጠት የተወሰደው ውሳኔ ቀውሳቸውን ያባባሰው ሲሆን ጦረታ የወጡ የመሰሉት አዛውንት ወያኔዎች ግን ስልጣናቸውን በሙሉ ደረጃ ለማቆየት ሴራቸውን አዘጋጅተዋል ተብሏል። ባለን መረጃ መሰረት በጦሩ ላይ ያላቸው ቁጥጥር ከተነካ አስፈላጊ የሚሉትን እርምጃ ለመውሰድ ወስነዋል ሲባል ከቻይና የመከላከያ ሚኒስቴር ባለስልጣኖች ጋርም ቤጂንግ በሚደረገው ጉባኤ የወያኔ ጀነራሎች የሚመክሩ መሆኑ ታውቋል። ሳይደፈርስ አይጠራም ያሉ ክፍሎች በመጪው ወራት ቀውሶች ተባብሰው ይመጣሉ ሲሉም ተንበያዋል። ሁሉን አቀፍ ሽግግር የተባለውን በግለሰብ አሸጋጋሪነት ለመተካት የተወሰደውን ውሳኔ ኢትዮጵያን ለባሰ ቀውስ መዳረጉ አይቀርም ሲሉ ከስሜታዊ ትንታኔ የራቁ የፖለቲካ ታዛቢዎች አስጠንቅቀዋል።
የHuman Rights Watch በኦጋዴን እየተፈጸመ ያለውን የእስር ቤቶች ሰቆቃ የዘገበው ዘገባ አባይን በማንኪያ ነው ተባለ። ተቀማጭነቱ አሜሪካ የሆነው Human Rights Watch በኦጋዴን ድብቅ እስር ቤቶች እየተፈጸመ የሚገኘውን ሰቆቃ ማጋለጡ እጅግ የዘገየ መሆኑ የድርጅቱን ሻውራራ አመለካከት የሚያሳይ ነው እየተባለ ይገኛል። ከዚህም በላይ በትግራይ የሚገኙትን የቤት ውስጥ የጨለማ እስር ቤቶችና የጉድጓድ እስር ቤቶች ውስጥ ከሁለት አስርት ዓመታት በላይ እየተሰቃዩ የሚገኙ የፖለቲካ እስረኞችን የኢሃፓ አመራር አባላት የሆኑትን እነ ጸጋይ ደብተራውንና ሌሎችንም አባላት የመአህድን አባላት የነበሩትን አራት ወንድማማቾች አንድ ካህን በሺ የሚቆጠሩ የትግራይ ልጆችን እያሰቃዩ እየገደሉ መሆናቸውን አስመልክቶ መግለጫ አለማውጣቱ የሚያነጋግር ነው ተብሏል። ከዚህ በተጨማሪ የአምቦ፣ የቡራዩ፣ የጊምቢ፣ የነቀምት፣ የጂማ፣ የባህር ዳር፣ የሸዋሮቢት፣ የአርባ ምንጭ፣ የሐዋሳና ወዘተ መደበኛና የጨለማ እስር ቤቶችን በተመለከተ የእንግሊዙ አምነስቲ ኢንተርናሽናልና የአሜሪካው ሂዩማን ራይትስ ዎች አንድም ጊዜ ብጣቂ መግለጫ አለማውጣታቸው በእጅጉ አስተዛዛቢ ነው ተብሏል። በአዲስ አበባ፣ በቦሌ፣ በካሳንቺስ፣ በፖፖላሪ፣ በኢየሱስ፣ በቤላ፣ በየካ፣ በኮተቤ፣ በፖሊስ ክበብና አካባቢው ወዘተ የሚገኙ የድብቅ የማሰቃያ እስር ቤቶች ይበርገዱ፣ ይጋለጡ ብሎ ድምጽ ማሰማት ተገቢ ነው ተብሏል። እስካሁን ባለው የለውጥ ድራማ አንድም በእስረኞች ላይ መከራ ያደረሰ ያለ አረመኔ በህግ እንዲጠየቅ አለመደረጉ የወያኔን የለውጥ የቧልትተው ነው በግልጽ የሚያሳይ ነው ተብሏል።
ባለፉት ሳምንታት በወሰን አካባቢ የሱዳን ጦር በጎንደር ገበሬዎች ላይ ባደረሰው ጥቃት ከሰባ በላይ የሚሆኑ ገበሬዎችን አፍኖ የወሰደ ሲሆን የታፈኑትን ለማስለቀቅ በተደረገው ጦርነት ጉዳት የደረሰ መሆኑ ታውቋል። ሰኞ ሰኔ 25 ቀን የታፈኑትን ገበሬዎች ለማስለቀቅ በአካባቢው የነበሩ ገበሬዎች በአፋኙ ኃይል ላይ ጦርነት ከፍተው የነበረ ሲሆን በተደረገው የተኩስ ልውውጥ ላቀው ሰለሞንና ገብሬ አውለው የሚባሉ ሁለት አስተዳደሮች ህይወታቸውን ሲያጡ ሌሎች ከአምስት በላይ የሚሆኑ ቆስለው በመተማ ሆስፒታል በመታከም ላይ ናቸው። የአስተዳደሮቹ ሞት ከተሰማ በኋላ የመተማ የሸህዲና የአርማጮ ህዝብ ጦርነት ለመቅጠም መስማማቱ ተሰምቷል። በአካባቢው የነበረው የወያኔ የመከላከያ ኃይል አባላት ምንም አይነት ትብብር አለማድረጋቸውም ታውቋል። በተያዘ ዜና በወያኔ ፈቃድ የኢትዮጵያን መሬት በቋራ በኩል የወረረው ሱዳን በማናለብኝነት በሽመል አካባቢ ተጨማሪ ወረራ አካሂዶ የኢትዮጵያውያን እርሻዎችን በማቃጠል ሰፊ ጦር በደረዶ አካባቢ ማስፈሩን መረጃዎች አረጋግጠዋል። መንግስት ነኝ ካለ በአዲስ አበባ ያለው ቡድን ለህዝቡ እንዲታደግ ቢጠየቅ ከሱዳን ባለስልጣኖች ጋር ወያኔዎች ተወያይተው ሁሌም በክረምት የሁለቱ ወገን አርሶ አደሮች ይጋጫሉ በሚል አልፈውታል ተብሏል። ሱዳን ስላሰፈረው የጦር ኃይል ግን ምንም ተጨማሪ የተባለ የለም። የሀገራችንን መሬት ሊቀንስ ተነስቶ ስለመደመር የሚያወሳው አዲሱ ሹም ሱዳንን በተመለከተ ከመለስ ዜናዊ የተለየ አቋም ማሳየት እንዳቃተውም ታዛቢዎች ገልጸዋል። የስኳር ኮርፖሬሽን እንደከዚህ ቀደሙ የለበጣ ዘገባ ማቅረቡ አነጋጋሪ ሆኗል። ባሳለፍነው ሳምንት የስኳር ኮርፖሬሽን ለወያኔ ፓርላማ ባቀረበው ሪፖርት ከሜቴክ ጋር የነበረውን የግንባታውን ማቋረጡን ብቻ በሪፖርቱ መግለጹ ኮርፖሬሽኑ ራሱ ወንጀለኛ መሆኑን የሚያሳይ ነው ተብሏል። ሜቴክ በግንባታ ላይ እንዳሉ የሚነገርላቸውን 10ሩንም የስኳር ፋብሪካዎች ግንባታ በኮንትራክት መውሰዱ የሚታወቅ ሲሆን እስካሁን አንድም የስኳር ፋብሪካ በበቂ ሁኔታ ባለመጠናቀቁ የስኳር ምርት አለመጀመሩ የሚታወቅ ነው። ከዚህ ቀደም ገንዘቡን የዘረፉት ነሳሞራ ክንፈ አባይ የመሳሰሉ ሌቦች ለፍርድ ሳይቀርቡ ተጨማሪ በጀት እየተባለ ፓርላማው እያጸደቀ የሀገር ሀብት እንዲዘረፍ በማድረጉ የወያኔ ፓርላማና የስኳር ኮርፖሬሽን ኃላፊዎች ለፍርድ መቅረብ ይገባቸዋል ተብሏል። በዚህ ሳምንት ኮርፖሬሽኑ ከሜቴክ ጋር የነበረውን የግንባታ ግንኙነት ማቋረጡን ሲያቀርብ በሜቴክስም የሀገር ሀብት የዘረፉትን ለፍርድ እንደሚያቀርብ አለመግለጹ ሌባ ሌባን አይከስምና ነው ተብሏል።
በምዕራብና በምስራቅ ጉጂ ለዘመናት ይኖሩ የነበሩ የጌዲዮ ተወላጆች ልጆቻቸው በአፍ መፍቻ ቋንቋቸው እንዲማሩ በመጠየቃቸው ቤት ንብረታቸው እየተቃጠለና እየተዘረፈ በርካቶች በአሰቃቂ ሁኔታ ተገድለው ወደ 1 ሚሊዮን የሚጠጉ ተሰደው በወናቦና በአካባቢው ተጠልለው ይገኛሉ። እስካሁን እነዚህን ተፈናቃዮች ለማየት ቀርቶ ለለት ጉርሳቸው የሚሆን እርዳታ ለማድረግን ምንም አይነት እርምጃ አለመወሰዱ ስደተኞቹ ከህፃናት እስከ አረጋውያን እንባቸውን እንደ ጎርፍ እያወረዱ መግለጻቸው ወያኔ ምን እያደረገ መሆኑን ያሳያል ተብሏል። የጌዲኦ ህዝብ የተፈናቀለው በሐዋሳና በወልቂጤ ከደረሰው አሰቃቂ ግድያና ዘረፋ ከመከሰቱ ከወር በላይ ቀደም ብሎ ሲሆን የወያኔው ሹም ኮሎኔል ሊያነጋግራቸው አለመሄዱ ህዝቡን እንዳቆሰለው ለማወቅ መቻሉን ከደረሰን ዘገባ መረዳት ችለናል። እስከዛሬ ይታደላቸው የነበረው ያልተፈጨ በቆሎ መሆኑም ህዝቡ እንባውን ወደ ሰማይ እየረጨ ምሬቱን በመግለጹ ለወደፊቱ ተፈጭቶ እንዲታደላቸው እንደሚደረግ ቢገለጽም ለህፃናት የሚሆኑ ምግቦችና መድኃኒቶች የማቅረቡ ሁኔታ ችግር ሆኖ እንደሚቀጥል ተፈናቃዮቹ በቁጭት ሲናገሩ ተደምጠዋል።
ከውጭ ንግድ የተገኘው ከተቀመረው በጅጉ አነስተኛ መሆኑ አሳሳቢ ሆኗል። በዚህ አመት 10 ቢሊዮን የአሜሪካ ዶላር ከውጭ ንግድ ለማግኘት በእቅድ ቢያዝም በተጨባጭ የተገኘው 2.5 ቢሊዮን ዶላር መሆኑ በወያኔ ዘረኛ ፖለቲካ ሳቢያ መሆኑን በርካቶች ይናገራሉ። ይህ ከውጭ ንግድ ተገኘ የተባለ ገንዘብ ወደ ውጭ ከተላከ ማዕድን፣ የቡናና የቅባት እህሎች፣ ከኤሌክትሪክ ሽያጭ፣ በፋብሪካ ከተመረቱ ምርቶች መሆኑ የውጭ ንግዱ ለከፍተኛ ብዝበዛ መጋለጡን የሚያሳይ መሆኑን የምጣኔ ሀብት አዋቂዎች ያስረዳሉ። ከውጭ ንግድ ሊገኝ የሚገባው ገንዘብ ሊቀንስ የሚችልበት ዋነኛው ሰበብ ከእያንዳንዱ የውጭ ንግድ ኩባንያ ጀርባ የወያኔ ቁንጮዎች በሚስጥር በባለሀብትነት ስላሉበት ሽያጩ አይን ባወጣ መልኩ እንደሚጭበረበር ጉዳዩን በቅርበት የሚያውቁ ያስረዳሉ። የወያኔ ቁንጮዎች በውጭ ባንኮች ያከማቹት ገንዘብ አንደኛው ምንጩ ከውጭ ንግድ ሊገባ የሚገባውን ገንዘብ በተጭበረበረ ሁኔታ እየዘረፉ መሆኑን ታውቋል። ዘንድሮ ወደ ሀገር ውስጥ የገባው 14.7 ቢሊዮን የአሜሪካ ዶላር የሚያወጣ ሸቀጥ መሆኑ የቱን ያህል ወያኔ አገሪቱን እየገደለ መሆኑን የሚያወሳ ነው ተብሏል።
የወላይታ ህፃናት ለከፍተኛ ችግር መጋለጣቸው እየታወቀ የወያኔ ፓርላማ ችግራቸውን ለመፍታት በአጀንዳ ይዞ እስከዛሬ አለመነጋገሩ የፓርላማውን ጉልቻነት የሚያሳይ ነው ተባለ። የወላይታ ወንዶችና ሴቶች ህፃናት እድሜያቸው ከ5 አመት እስከ 12 አመት የሚገመቱ በአዲስ አበባ በሁሉም አቅጣጫዎች በደብረዘይት፣ በናስሬት፣ በመቂ፣ በዝዋይ፣ በደቡብ ኢትዮጵያ በሚገኙ አብዛኛው ከተሞች በአውራ ጎዳናዎች ላይ ሚዛን በመያዝ በሱቅ ደረቴነት ደጫማ አጽጅነት ወዘተ በብዛት ተሰማርተው መታየታቸውን ብዙዎች መንግስት የለም የሚያሰኝ ነው ይሉታል። በርካቶች እነዚህ ህፃናት እንኳንስ ለለት ጉርሳቸው ሊሯሯጡ ጥበቃና እንክብካቤ ሊደረግላቸው በተገባ ነበር ይላሉ። ወያኔ እነዚህን ህፃናት እያየ እንዳላየ ችግራቸውን እያወቀ ምንም ለችግራቸው ለመድረስ አለመሞከሩ ወትሮንም ከባብ እንቁላል እርግም መጠበቅ እንደሚባለው ነው ይባላል። በተመሳሳይ በአሁን ወቅት አብዛኛው ዓለም አቀፍ ግብረሰናይ ድርጅቶች ስራዎቻቸውን በከተሞች ላይ በማተኮር እንደሚሰሩ ቢታወቅም እነዚህ ህፃናትን ለማየት አይኖቻቸው መታወራቸው ወትሮንም ቢሆን ስማቸው ግብረሰናይ ይሁን እንጂ አብዛኛዎቹ ድርጅቶች ስራውን የሚሰሩት ትርፋቸውን እያሰሉ ነው ይባላል። እነዚህ የወላይታ ህፃናትን በአውራ ጎዳና ስራ የሚያስተማሩና በእነሱ ጉልበት ገንዘብ የሚሰበስቡ አረመኔዎችም እንዳሉ የሚታወቅ መሆኑን ጉዳዩን በቅርበት የሚከታተሉ በቁጭት ያስረዳሉ።
ለአመታት ሻቢያን ሲታገል የቆየውና ራሱን የቀይ ባህር የአፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ቡድን መሪ ኢብራሂም ሃሩን ሻቢያ እርቅና ሰላም ቢልም ከአፍራሽ ስራው የሚታቀባለ መሆኑ ኢትዮጵያ ከፍተኛ ጥንቃቄ ልታደርግ ይጠበቅባታል ብሏል። በዓለም አቀፍ ደረጃ ያሉም የፖለቲካ ታዛቢዎች በአሜሪካና ሳውዲ ጫና የአልጀርሱን ውሳኔ የተቀበለው የአዲስ አበባው ቡድን የዓለም የፖለቲካ መድረክ በጭራቆች የተሞላ መሆኑን መረዳት የተሳነውና ፍቅር ፍቅር እያለ ራሱን አጣሎና ለሻቢያ ሰለባ ሆኖ ኢትዮጵያን የሚያስጠቃ ይመስላል ብለዋል። በፖለቲካው መስክ ሻቢያ ወያኔን ጥጋ ሲዞታል የሚሉ ታዛቢዎች ጸረ ኢትዮጵያ ጸረ አማራ ግቡን አሁንም ለቅንጣት የተወላለ መሆኑ በቂ መረጃ አለ ሲሉ ተችተዋል። የቀድሞ አገዛዝ ባለስልጣን ወንጀለኞች ወደ ሀገር እንዲገቡ በአዲሱ ሹምና በጓደኞቹ የሚደረገው ጥረት መረለቆ ባይመጣላቸውም መንግስቱ ኃይለ ማርያምን ትውልድ የፈጀውን አውሬ ጭምር በይፋ የጋበዙበት ምክንያትና ወንጀለኞቹም በክብር ተመልሰው የተገኙበት ሁኔታ ምን ምስጢርን ተንኮልን አዝሏል በሚለው ላይ ታዛቢዎች መተቸታቸውን እንደቀጠሉ ናቸው። ድርጊቱ አገር ወዳድ ኃይሎችን ለመነጠልና ለማግለል ነው የሚሉ ብዙዎች ሲሆኑ ኦህዴድ የተባለው ተቋም ደግሞ የኦሮሞ ቡድኖችን በዙሪያው ሊሰበስብና ከቻለም ሊያመክን እቅዳለው ሲሉ አቅርበዋል። የደርግ ኢሰፓ ርዝራዦችና የሻቢያ ቅጥረኞችን መግባታቸው ከሻቢያ ጋር እየተሸረበ ላለው ሴራ አስፈላጊ ሆኖ በመገኘቱ ነው ያሉም ጥቂቶች አይደሉም። በቅርቡ ደብረጽዮን ሸብረካለ የሚባል ዜና ብቅ ቢልም እሱ አርካበና ሌሎችም ከአሜሪካ እቅድጎን በመሰለፍ የተወሰኑ ወያኔዎችን ያቀፈ የወያኔውን ጠቅላይ ሚኒስትርና ኦህዴድን ማዕከል የሚሆኑበትና ሻቢያን ከጎን ያቆመ አገዛዝ ለመመስረት ደፋ ቀናው መቀጠሉ ተዘግቧል። ለዚህ እቅድ እንቅፋት ሆነው ያሉት አትነኩም ቢባሉም ስልጣን ማስረከብ ያልፈለጉት አዛውንት ወያኔዎች አገር ወዳድ ኃይሎች የሽግግር መንግስት ይመስረት ባዮች ሲሆኑ እነዚህንም በተራ ተራ ከጠቀሞች ለማድረግ አሜሪካና አማካሪዎቹ እየሰሩ ነው የሚል ዜናም አለ። በአማካሪ ደረጃ እነ ሻለቃ ዳዊት ኤፍሬም ይሳቀና ሌሎችም ይገኙበታል ብለው ያጋለጡ ክፍሎች ዜጎች ሁሉ የህዝብን ትግል ድል ለመጠበቅ ነቅተው መገኘትና መታገል አለባቸው ሲሉ መክረዋል። የወያኔ ጠቅላይ ሚኒስትር ሃይማኖትን መሰረት ያደረገ የድጋፍ ስብሰባ ማካሄዱን የወቀሱ ክፍሎች በአማራው ህዝብ ላይ የተሰነዘረው የጥፋት ዘመቻ የሚቀጥልበት መንገድ ታልሟል እንጂ የሚቆም አይደለም ሲሉ የሱዳንንም ጥቃት በዚህ ህዝብ ላይ ከመደርሰው ማዋከብና ከበባ ጋር አያይዘውታል። ለአማራ ቆመናል ባይ ትግል አሽመድማጅ ቡድኖች እንዳሸን እንዲፈሉና ከፈፈል እንዲስፋፋ ሲደረግ አዲሱ ሹም በየቦታው ሲሾም ከስራቱ ቅጥረኞች ውጭ አማራዎችን እንዳልሾመም ተቆማዋል። የእንግሊዝ መንግስት ሰላይ ነው ሲባልና በወያኔነቱ ሲወገዝ የቆየው ደመቀ መኮንን ሆነ ገዱ አንዳርጋቸው ዛሬ የአማራው ተጣሪ መስሎ ለመቅረብ የሚያደርጉትንም ጥረት ተራማጅ በርበር ነው ሲሉ ታሪክን ያረሱ ክፍሎች ተችተዋል። ሰፍኖ ያለው በህር ተቀስ ዘንባሌም የወያኔን ስርዓት ቀጣይ እንጂ አሶጋጅ መሆኑ ያጠራጥራል ያሉት አዛቢዎች ህዝብ ያልመከረበት ህገ መንግስት አሁንም ሊደነገግ ከተቃጣ ያው ብልሽትን ማደስ ይሆናል ብለዋል። አዲሱ ሹምም ከጀርባው ያለውን የወያኔ ቆሻሻ ጨርቅ ባንዲራ ጥሎ አረንጓዴ ቢጫ ቀይ የኢትዮጵያን ሰንደቅ ዓላማ እንዲያውለበልብም ያስፈልጋል ተብሏል። በአክራሪ ወያኔዎችና በአዲሱ ሹም ቡድን መካከል ባለው ቅራኔ አሁንም በተጨባጭ ስልጣኑን ያዙት ወያኔዎች በቃ በሚል በሹሙ ላይ እርምጃ ሊወስዱ እንደሚችሉ የተገመተ በመሆኑ ነግ የሆነ እርምጃ ቢወስዱና የማዳን እርምጃ መውሰድ ካስፈለገ ሻቢያ ሊቆምለት በሚል እቅድ እየወጣ ነው ሲሉ ታዛቢዎች ተቆመዋል። የሻቢያ ጦር በኢትዮጵያ ቢገባ የህዝብን ድጋፍ ወይስ ተቃውሞ ያገኛል በሚለው ላይ የአሜሪካ መንግስት አዋቂ ተብዮችን ኢትዮጵያውያንና ፈረንጆችን ሰብስቦ እያማከረ ነው ያሉት ታዛቢዎች የኢትዮጵያ ጦር ተብዮው አሁንም በወያኔዎች ቁጥጥር ስር ያለ በመሆኑ ለአዲሱ ሹም ተከላካይ ሆኖ ሊቆም አይታሰብም ብለዋል። አክራሪ ወያኔዎች በይፋ አዲሱን ሹም በጠላትነት ፈርጀው እየለፈፉ ባለበት ሹሙ ህዝብን ማሰባሰብ ሳይሆን የራሱን ተክለሰውነትና ስልጣን በማዳበር ላይ ማተኮሩ የሚበጀው የሚሆን አይደለምም ተብሏል። ህዝብ ለግለሰብ ስልጣን ሊዋደቅ ዝግጁ ካለመሆኑ ባሻገር ወያኔን ለመቋቋም ምንም ዝግጅትና ድርጅት የለውም ያሉት አዛቢዎች አዲሱን ሹም ቄሮዎች ይቆሙለታል የሚባለው በተጨባጭ ጥቃት ሲመጣ ያልተደራጀና ያልታጠቀ ኃይል የተደራጀና የታጠቀውን እንዲሁም የሞት ሽረት ትግል ላይ የተሰማራውን ወያኔ ከቶም ሊቋቋም አይችልም ብለዋል። ተከስቶ ያለውም ህብረትን ሸርሻሪ የብሔረሰብ ጠቀስ ፖለቲካም ለወያኔ እንጂ ለለውጥ ኃይሎች የሚበጅ አይሆንም ብለዋል። የኢትዮጵያን በርካታ የቢራ ፋብሪካዎች በቁጥጥር ስር ያስገባው የአውሮፓው ሃይነከን ፋብሪካ ሰራተኞቹን በባርነት ደረጃ እየበዘበዘ ነው የሚል የሰራተኞች ብርቱ ተቃውሞ እንደተነሳበት ተዘገበ። የተቃውሞ ሰልፍ ያደረጉት የሃይነከን ሰራተኞች በደሞዝ ጭማሪ ሆነ በስራ ሁኔታ መሻሻል ደረጃ ኩባንያው ምንም ያላደረገ ሲሆን መከላከያ አልባ የሆነውን ሰራተኛ በባርነት ደረጃ እየጨቆነ እንዳለም አጋልጠዋል። ለቤቱታቸው ከወያኔ አገዛዝ ያገኙት ምንም ምላሽ ወይም ድጋፍ ያልተገኘ ሲሆን ለሰራተኞች አመቺና ጠቃሚ ያልሆነውን የሰራተኛ አዋጅ ለአሰሪዎች የሚጠቅም ሆኖ እያለ እስካሁን አለመሻሩም ተጠቅሷል። የካፒታሊዝም ደጋፊ ነኝ ባዩ አዲሱ ሹም የሀገራችንን ንብረት ለባዕዳንና ለወያኔ ባለሀብቶች ሊሸጥ የወሰነ በመሆኑ ሰርቶ አደሩን ህዝብ የሚንከባከብ ህግ ለማስወጣት ፍላጎትም እቅድም የለውም ተብሏል። በአዲሱ ሹም ጋባዥነት ወደ ሀገር ተመልሶ የነበረው ሌንጮ ለታ ወደ ነበረበት አውሮፓ ተመለሰ ቢባልም በቅርቡ በሰጠው ቃለ መጠይቅ አሁንም ብሔርን መሰረት ያደረገ አወቃቀር ክልልን የሚመርጥ መሆኑን ገልጾ በበደነው ፍጅት እጄ የለበትም ሲል አስተባብሏል። ሌንጮ ለታን በወንጀል የሚከሱት ክፍሎች በበደነው ብቻ ሳይሆን በደብረ ብርሃን ቀይ ሽብር በማካሄዱ በአሶሳ የአማራ ፍጅት ከሻቢያ ጋር ሆኖ በመካፈሉ ከኦሮሚያ እስላሚያ መሪ ሼክ ጃራ ጋር በመሆን በባሮቱም ሳም ግድያ እጁ አለበት በሚልም ነው በሚል የተከሱ ክፍሎች ሊንቾ በደኖን አላውቀውም ከማለት ባሻገር እነዚህን ክሶች በተመለከተ የሰጠው ምንም ምላሽ የለም ብለዋል። ኦዴት እንደሊንቾን ጋብዞ በስሩ ለማድረግ ወይም ለማንሳፈፍ ያቀደው ተሳክቶለታል ያሉ ክፍሎች ተቀማጭነቱ ኤርትራ የሆነው ዋናው ኦነግ ግን የሽንግግር መንግስት መስረታ እውን ካልሆነ አንገባም በሚል መጽናቱ ሊታወቅ ችሏል ብለዋል። የሽንግግር መንግስት ይመስረትን የህዝብ ጥያቄ ለማጨናገፍ የአዲሱ ሹም ጭፍራዎች ቢጠሩም ይህ የህዝብ ጥያቄ ሰፊ ተቀባይነትን ያገኘ በመሆኑ አንዳንድ ወደ አዲሱ ሹም ሊገቡ ተነስተው የነበሩ ቡድኖችም ሸርተት ብለው የሽግግር መንግስት ማለቱን ተያይዘውታል ተብሏል። የሽግግር መንግስት ደጋፊ ኃይሎች ግን እርስ በርስ ሲገናኙና ሲወያዩ አልታዩም ሲሉ ታዛቢዎች መተቸታቸው አልቀረም። የመላኩ ተፈራቀኝ ቾኖና የኢሰፓም የማዕከላዊ ኮሚቴ አባል በመሆን ሲሰራ ቆይቶ በወያኔ ተሰዶ የአማራ ድርጅት መስርቻለሁና መሪ ነኝ ሲል የቆየው ተክሌሻው ከአጋሩ ከካሳ ከበደ ጋር በመሆን ወደ አዲስ አበባ መመለሱ አነጋጋሪ ሆኗል። ወደ ኢትዮጵያ ከመመለሱም በፊት ሊያግባቡት አሜሪካ ከተላኩት የወያኔ በአዴል ኡኮች ጋር ሰፊ ውይይት ማድረጉን አዲስ አበባ ሲደርስ ገልጿል። በአማራው ላይ ከመቼውም ጊዜ ባላነሰ ግፍና ጥቃት እየተፈጸመበት ባለበት ወቅት የግለሰብ ወደ ወያኔ ሊመለስ መወሰኑ አጠያቂ መሆኑ አልቀረም ያሉ ክፍሎች አዲሱ ሹምም ቢሆን አማራውን ለመከፋፈል የሚለውን የወያኔ የቆየ አቋም የሚጋራ እየመሰለ በመጣበት ራሳቸውን አማራ የሚሉ ልዩ ልዩ ቡድኖችን አሰማርቶና አናክሶ ማስቀጠሉ አማራውን ለማዳከም የታቀደ ነው ብለዋል። ኢትዮጵያዊ ኃይሎችን ያገለሉና ያዳከሙ የግንጠለ ኃይሎችንና ጠባቦችን ማቀፍ የሚለውን በአሜሪካ የተደገፈው ፖለቲካ የሞረሹን መሪ በስልጥ ተጉያ አስገብቷል ሲሉ የተቹም ክፍሎች በርክተዋል። ይበንዲ እንዳለ ከአራት በላይ አባላት የሌሉት በአረጋዊ በርሄና በኤርትራው ተወላጅ ግደይ ዘርአጽዮን የሚመራ የትግራይ ትብብር ድርጅት ወደ አዲስ አበባ ሙሉ አባላቱን ይዞ ሄዷል። ግደይና አረጋዊ የወያኔ መስራቾችና ከስብሃት ጋርም የተስፋፊ ካፍታውና የትግራይ ግንጠላ መርሃ ግብር አርቃቂ መሆናቸው አይረሳም ያሉ ክፍሎች ሁለቱም ወልቃይት የትግራይ መሬት ነው ሲሉ የተደመጡ ናቸው ብለዋል። ወደ ሀገር እንዲገቡ የተደረገው በመሰረቱ ለአዲሱ ሹም ለመጥቀም ሳይሆን ወያኔና የትግራይ የበላይነትን በተመለከተ ለመታደግ ነው ሲሉ ተቺዎች አጋልጠዋል። የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል። የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግደም። ሁሉም ሰው ተፈንዴ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ፣ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይም ጠፍቶ መገኘቱን በምጸት ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑም የተረሳ ከሚመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ይነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውድ መሆን አለበት በማለቷ በሹሞቹ አሸርጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ ሀቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይንስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነጻ ሆነ በተባለው ኢቲቪ ለኢትዮጵያ ቴሌቪዥን ሳንሱር መደረጉ፣ ተቆርጦ መውጣቱ፣ የአዲሱ ሹም የፕሬስ ነጻነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንም ግለሰብ ሆነ ቡድን በአምባገነንነት በላዩ ላይ እንዲወዘፍበት ከቶም አይፈልግም። አጼው ስዩመ መለኮት ነኝ በሚል ባለፍጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባዊ አብዮት አስወግዶታል። ደርግም ጊዜያዊ ወታደራዊ መንግስት ሲል የለም፣ ጊዜያዊ ህዝባዊ መንግስት ብለን የታገልነው ሂደቱና አዝማሚያው ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና እምነታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የሰጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። ብቸኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረገጥ ከጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ሊያወግዙን የሚጥሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርጧልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚጠበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የተበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ ያምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅም ውጭ ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ተቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሴራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ሰብስቦ ምርጫ የሚለውን ቧልታ አቀነባብሮ ኢህአደግ ተብየውን ለስኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካኖች ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም፣ አገርን ማጣት እንችላለንና። ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሹሞች የፕሮቶኮል ትርጉምን ስተው ቢያሳፍሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ደመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚተነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የድል ምልክት ወዘተ። መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረጊያ ዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረ ሲኦልና አርካብ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመርጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም። መሆንም የለበትም። ከረጅም አመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንወደቅ የቆየነው ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ለስላርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓ.ም ድረስ የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስተዋልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለው ሁሉ ኢያፓን ከጥቅሞች ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነፃና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነውና አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጸናም። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል።
I'm out of my head. I'm out of my head.
ኢሃፓ ላይ ያልተቋረጠው ጥቃትና ዘመቻ የሀገራችንና የህዝባችን ጠላቶች ኢሃፓን ጠላት ብለው ባለማቋረጥ ሲዘምቱበት መቆየታቸው በህዝብ ሁሉ የሚታወቅ ነው። በድርጅቱ ላይ ይህ ጠላትነትና ጥቃት የመጣውም ድርጅቱ ጸንቶ ለኢትዮጵያና ለህዝቧ በመቆሙ መሆኑ አያጠራጥርም። ገንጣይ ኃይሎች በሞላ የምዕራብ ኢምፔሪያሊዝም አድሃሪ አረብ አገሮች ደርግና ወያኔ አገር በቀል ባንዳ ኃይሎችና ግለሰቦች ጥርሳቸውን ነክሰውበት ሊያጠፉት ሲንደፋደፉ አመታት አልፈዋል። ከሃዲዎችም የዚሁ ዘመቻ አካል ሆነው ያደረሱትም ጉዳት የሚረሳ አይደለም። በሀገራችን በዘመናዊ ይዘት ከተደራጁት ድርጅቶች ኢሃፓ ቀዳሚ መሆኑ ይታወቃል። አወቃቀሩም ለህቡዕ ትግል በሚበጅ አይነት ሲሆን ህጎቹና ህገ ደንቡም የታጋይ ፖለቲካ ድርጅት መለያዎች ነበሩ። መርሃ ግብሩም የህዝብን መሰረታዊ ጥያቄዎች ማለትም መሬት ላራሹ፣ ሉዓላዊነት ለኢትዮጵያ፣ የህዝብ እኩልነት፣ ህዝባዊ መንግስት፣ ዴሞክራሲ ወዘተ ከህዝብ ድጋፍና አስገኝተውለታል። የአጼው አገዛዝ በትግል ሲደመሰስ የዚህ ስርዓት አፍቃሪዎችና የድህሮት ኃይሎችና መደቦች ድርጅቱን ኃላፊ በማድረግ ኮንነውታል። በኢትዮጵያ ላይ ህገወጥ ቁጥጥር የጣለውም አሜሪካ ከሀገር እንዲወጣ ሲደረግ ከጀማሪው ትግል ጀምሮ ኢሃፓን በጠላትነት ፈርጆ ሊያወድመው ባለው አቅም ሁሉ ሞክሯል። ሰርጎ ገቦችንም ልኮ ድርጅቱን ሊያበጣበት ሲሞክር ነበር። ለደርግ ድጋፍ የሰጠው የሶቪየት ህብረትም ጎራ ጸረ ኢሃፓ ሆኖ መቆየቱ ምስጢር አይደለም። ጠላት የበዛው ለነጻነቷና ለዲሞክራሲ የምትታገለው ኢትዮጵያ ጠላቶቿ በርካታ ናቸው። ኢትዮጵያን በንክድ ኖሮ ስንቶቹ ይደግፉን እንደነበር በተደጋጋሚ የተነገረ ነው። ኢትዮጵያን አንሸጥም በማለታችን ግን ጎድተውናል። ባንዳ ከሃዲውን ሁሌም እያቀፉ አገር ወዳዶችን ለማዳከም ቆርጠው ተነስተው አጥቅተውናል። ለኮሎኔሉ ቡድን ጊዜ አንሰጥም፣ ለጭቆና አንንበረከክም፣ ለህዝብ ዴሞክራሲያዊ መብት አለገደብ ይከበር፣ ጊዜያዊ ህዝባዊ መንግስት ይመስረት ብለን በመጽናታችን ያው ከሁሉም አቅጣጫ ፍጅት ታዞብን፣ ቀይ ሽብር ተካሂዶብን፣ የጠባቦች ወረራ መጥቶብን፣ አንጃም ተፈጥሮብን የከፈልነው መስዋዕትነት ይህ ነው የሚባል አይደለም። ዛሬ ይህን ሁሉ ሊክዱ የሚቃጡት መድረክ ተሰጥቷቸው ይወራጫሉ። አልሳካ ያላቸውን የድርጅት ጥፋት እውን ለማድረግ ዛሬም አድብተው በመዝመት ላይ ናቸው። ድርጅቱ ኢትዮጵያን በመታደጉና የሀገርን ጥቅም አላስነካ በማለቱ ፍጅትም ሆነ ሁሉ አይነት ጥቃት ደርሶበታል። የውጭው ጥቃት የጎዳውን ያህል በውስጡ ብቅ ያሉ ከሃዲዎች በጥቅሉ አንጃ የሚባሉትም ያደረሱበት ጉዳት ቀላል አልነበረም። በዚህም በዚያም በየጊዜው ማጠየቂያቸው ያው ከገዢዎች ጋር እንሞዳሞድ የሚል እንደነበር ሊክዱ ቢሞክሩም ተጨባጭ መረጃው ሞልቷል። በሃናለ የፈረጅናቸው እነ ብርሃነ መስቀል አንጃ ራሱም ተይዞ በሰጠው ቃል እንዳረጋገጠው ከደርግ ጋር ተስማምተንና የበላይነቱን ተቀብለን እንስራ የሚል ነበር። ይህን አቋም ብዙሃኑ ስላልተቀበሉት ውድቅ ሲሆን፣ አንጃ የሆኑት ደግሞ የብዙሃኑን ውሳኔ አንቀበልም ብለው ጓዶቻቸውንና ድርጅቱን ለደርግ አሳልፈው ሰጥተው ከባድ ጉዳት አደረሱ። ደርግ በቀይ ሽብር ድርጅቱን ሲያጠቃ የቀይ ሽብር ወንጀለኞች በአዲሱ ሹም ተጋብዘው ከስደት እየተመለሱም ናቸው። ወያኔና ሻቢያ በጋራ በአሲምባ በድርጅቱ ሰራዊት ላይ ጦርነት ከፈቱ። ከኢሃፓ ጎን ተሰልፎ ለሀገሩ የተሰዋው የአዲሮ ህዝብ እነሆ ዛሬ ቀዮን ለኤርትራ አስረክብ እየተባለ ነው። ሰራዊት ብተና፣ የሰራዊት አንጃ፣ ስደተኛውን በአሜሪካ የማስፈር ሩጫ፣ ኢህዴንን ለመትከል የጦር ዘመቻ በቋራ፣ ከብተና በኋላ ሰራዊቱ ተመልሶ እንዳይቋቋም የከፋ ዘመቻ ወዘተ። ይህ ሁሉ ፈተና ሲካሄድ ከድርጅቱ ጎን የቆሙ እነማን እንደነበሩ የረሳነው ሀቅ አይደለም። ከወያኔና ሻቢያ ጋር ተደምረው በምዕራቡ ዓለም የዘመቱብንን ጋዜጠኞችና የሲአይኤ ቅጥረኞች ጌይል ስሚዝ፣ ኤፍሬም ይስሐቅ ወዘተ አረሳናቸውም። የሉም ጠፍተዋል በሚል ድርጅቱ ስሙ እንዳይነሳ ሲደረግ የታሰሩትና አባሎች በሚመለከት ደግሞ ኢሰመጉ ተባለ አምነስቲ ሁሉም ዝምታን መርጠው ቆይተዋል። የዛሬ 10 አመት ገደማ ብቅ ያለው አንጃ ቡድን ግን ከበፊቶቹ ሁሉ የከፋው የድርጅቱን ስም ሊሰርቅ በመጣሩ ነው። ይህም አንጃ ከወያኔ ጋር ሰምረን ህገ መንግስት ያሉትን ተቀብለን እጅ መስጠቱን በፊርማ አረጋግጠን እስረኞች ቢፈቱም ባይፈቱም ትንፍሽ ሳንል እንገኝ በማለቱ አባላት ተወያይተው ይህን አቋም ውድቅ በማድረጋቸው ሐሳቡን ገፊዎች ህግና ስነ ስርዓትን ጥሰው የበላይ አካል የሆነውን ጠቅላላ ጉባኤ ረግጠው በመውጣት ጥፋት ፈጸሙ። ጥፋታቸውን አምነው ወደ ድርጅታቸው እንዲመለሱ ቢጠየቁም እምቢ ብለው ራሳቸውን ኢህአፓንን ብለው በስማችን ላይ ታፔላ ቀጥለው ድርጅቱን ሊያዳክሙ ሲጥሩና በሂደቱ ራሳቸው ሲከስሙ 10 አመት ሆናቸው። ለአዲሱ ሹም ያው በተለመደው እንገዛ በሚል እጅ ሰጥተው በድርጅቱ ስም እኛን ጥራድን ብለው በመማጸን ላይ መሆናቸውንም የሚጠቁም በቂ መረጃ አለ። ልፋት ከንቱ። አዲሱ ሹም በሐሳዊዎች ጎዳና መንጎድና ከያፓ የሚጻረሩትን የካሃዲ ስብስቦች ማስተናገድን እና ማስቀደምን ከመረጠ ውጤቱ የማያምር መሆኑ ከረጅም ተመክሮ መገንዘብ የሚገባው መሆኑ ግልጽ ነው። ጸረ ያፓ ኃይሎችና ግለሰቦች ነፍስ ዘርተው በድርጅቱ ላይም ዘመቻቸውን አጠናክረው መገኘታቸው እኛን አያስደንቀንም። ሻቢያም የዚህ ዘመቻ አካል መሆኑ የሚጠበቅ ነው። ሻቢያ ከድሮ ጀምሮ ያፓ ላይ የቀኝ ግዛት ነን አቋሙንና ግንጠላን ሊጭን ፈልጎ ድርጅቱ እምቢኝ በማለቱ ሻቢያ ወያኔን መስርቶና ጋልቦ ለግንጠላ መብቃቱ የሚታወስ ነው። የኤርትራ ችግር በሰላምና በዲሞክራሲያዊ መንገድ ይፈታ ሲል የቆየው ኢህአፓ ኢትዮጵያን ቀኝ ገዢ ናት በሚል ሻቢያም ሶማሊያም ያደረጉትን ተጽዕኖ በእንቢታ መለሰ እንጂ ለውሱን ጥቅም ብሎ አገርን እንዳልካደ ዜጎች ያውቃሉ። ይህን በተመለከተ የሚነዙት ውሸቶች ያው የህዝብ ጠላቶች መቀደድ መሆኑ የሚታወቅ ነው። ዛሬ አንድም የታሰረ ኢህአፓ አልተፈታም። አዲሱ ሹም የድርጅቱን ስም ማንሳት እንኳን የተከለከለ ይመስል ዝምታን መርጧል። በደርግ ጊዜ አስመሳይ ተራማጅ ይባል እንደነበረ አስመሳይና ሸንካላ እርምጃዎች ተወስደዋል። ተያይዞም የግለሰቡ ተክለሰውነት በመራገብ ላይ ነው። ሁሉም የፖለቲካ እስረኞች አልተፈቱም። ጸረ ህዝብ አዋጆች አልተሻሩም። ተገቢው የሽግግር ሂደት አልተጀመረም፣ አያስፈልግም ተብሏል። ህዝብ በፖለቲካ ሂደቱ ለአደናቃፊ ሰልፎች እንጂ ለረባ ሚና አልተፈለገም። ሁሉንም የፖለቲካ ድርጅቶች ያቀፈ የሽግግር ሂደት የተባለውን የህዝብ ጥያቄ ምላሽ ለመስጠት ምንም ፍላጎት የለም። ኢህአፓም ሆነ ኦነግ ወዘተ የሽግግር መንግስት ምስረታ ሂደት ይጀመር ሲሉ ቆይተዋል። ወጉዱ ተብለዋል ማለት ይቻላል። የወይዘሮ ማዋይሽ የሽግግር ጥሪ መታፈኑ ራሱ ምልክት ነው። ግብረ ነክ በሚልም ዜጎች ለግብረ ስየል መዳረጋቸው አሳዛኝና አሳሳቢ ነው። የእስር ቤቶች ኃላፊዎች ብቻ ሳይሆኑ በቅድሚያ ለፍርድ መቅረብ ያለባቸው እሰሩ፣ አሰቃዩ፣ ግደሉ ያሉት ወያኔዎች እነ ጌታቸው አሰፋ፣ አባይ፣ ስብሃትና በረከት ወዘተ ናቸው። መሰረታዊ ለውጥ ስንል ውሽልሽል ጥገናን መቀበል አያረካንም። የህዝብ የበላይነትን እንጂ የግለሰብን ተክለሰውነትና የመንግስት ፍላጎት ልናስተናግድም መጠበቅ የለበትም። ኢህአፓ እንደ ህዝባዊ ድርጅት ይህ ነው የማይባል ጥቃት ደርሶበታል። ፍጅትን ተሸክሞ መጥፋትን አልቀበልም በሚል ግን እስካሁን ጸንቶ ትግሉን ቀጥሎ ይገኛል። ኢህአፓ የከዱ ወይም አንጃ የሆኑት ኃይሎች ድርጅቱን ሊወክሉ ቀርቶ ስሙን ሊያነሱ እንኳ ፈቃድ የሚያገኙ አይደሉም። ከወያኔ ተባብረው የድርጅቱን ትግል ሊያደናቅፉ ሲነሱ ፉርሽ እንዲሆኑና ከስራው እንዲቀሩ ዜጎች ሁሉ ውጉዝ ከማሪዎስ ሊሏቸው ይገባል። ያባ የብሔረሰቦች ሃይማኖት ቤት ነበር ነውም፣ ጽኑ ኢትዮጵያዊ ኃይል ነበር ነውም። ይህ ነው ጠላት ያበዛበት። ይህ ነው የአሜሪካን አሉታዊ ትኩረትና ጥላቻ ያመጣበት። እሰየው የምንለው ነው። የኢትዮጵያ ጠላቶች ቢወዱንማ ተበላሸን ባልን ነበር። አሜሪካ የሰጠንን ቡድንና መሪ መለስንም ያስታውሷል። አንቀበልም ማለት የዜጋ የኢትዮጵያዊነት ግዳጃችንም ነው። ዜጎችም የፍርሃትን መጋረጃ ቀደው ጥለው በድፍረት ለሀገር ስርየት መነሳት መታገል አለባቸው። ሁሉም የፖለቲካ እስረኞች ይፈቱ። ያፈናቸዋቸውን የፊታውራሪ ተሰማ ልጆች ልቀቁ። የታሰሩ ኢሃባዎችን ልቀቁ። የጎንደሩን መምህር ፍቱ ወዘተ ብሎ ለመሰለፍና መፈክር ለማንገብም ድፍረቱ ያስፈልገናል። የከንቶችን ፎቶ ከመያዝ የነጸጋይን የተሰማ ልጆችን የወንዱ ሲራክ ደስታን የስጦታ ሁሴንን ያበራሽ ብርታን ወዘተ ፎቶዎች ዜጎች ይዘው ሲሰለፉ ማየትም እንፈልጋለን። ለሀገር የተሰውና የታገሉ ብርቅዬ ልጆችን እናክብራቸው። ኢህአፓ አምባገነኖችና ዘረኞችን ሲታገል ዘመን አሳልፏልና እጅ መስጠትና መጎንበስ ባህሉ አይደለምና ለዲሞክራሲና ህዝባዊ መንግስት ከ60ዎቹ ዓመታት ጀምሮ ያካሄደውን ትግል ዛሬ የሚተው አይደለም። ህዝብን ክደው ለወያኔ ሆነ ለማንኛውም አምባገነን የሚጎነበሱና ድርጅቱን ሊያዳክሙ ሊከፋፍሉ የሚጥሩ ኃይሎች መጨረሻቸው የሚያምር አለመሆኑ ግልጽ ነው። ከፍተኛ መስዋዕት ለኢትዮጵያ ከፍለናል። ዛሬም ዝግጁ ነን። መርዶ ለኢትዮጵያ ጠላቶች ሁሉ። ጸረ ወያኔ የጋራ ትግላችን ይፋፋም። ሁሉን አቀፍ የሽግግር ሂደት እውን ይሁን። ወያኔና ጭፍሮቹ ይውደሙ።
ኮሶ ትንኮን ውስጥ ተቀምጦ ሲገዘግዘኝ ጨብጦ ሲያስጨንቀኝ ቆራርጦ ትናንሽ ትሎችን እየፈጠረ የአካሌ ዋልታ ማገሩን ሊጥል ሊያፈራርስ ሊቆራርጥ ስራ ስሩን ከላይ ታች ሲሯራጥ ሲመላለስ ጉልበቴን በልቶ እንዳልላወስ ሰርስሩኝ ተደብቆ እኔነቴን ሰርቆ እየተገላበጠ ሊያጣባኝ ሀፍረት አልብሶ ሊያስታጣኝ ይበዛብኝ ቆረጥኩ ከውስጤ ላጸዳው ወሰንኩ። እንዲያም ሆነና መራራዬን ተግቼ ከአይነ ምድሬ ተቀላቅሎ አምቼ እንድገላገለው ከነሰንኮፉ ተነቅሎ ይብቃ አረ ይብቃ ብዬም እንድሽረው ከጊዜው ጋር ስታደፍ ዋ ደስ አለኝ ሽሩክሉክ ብሎ ሲወጣ የውድ ከነግማቱ ሲዘረገፍ እናም ለተጎሳቆሎ ላካሌ መካሻ ድጋሚ እንዳመኝ ለኮሶ ትል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንፊኒቲ ኮሶ ዛፉ ወገብትና እንቆቁ ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶ ትል።